the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
We know what lack of peace means. So the importance is well understood by our people.
የሰላም እጦት ምን ማለት እንደሆነ እናውቃለን። ስለዚህ የሰላም ጠቀሜታ በዝባችን ዘንድ ጥሩ ግንዛቤ አግኝቷል። በመሆኑም ማንንም ሰው ያን ሰላም እንዲያደፈርስ አይፈልጉም። ምን ጊዜም ጸረ ሰላም እንቅስቃሴ፣ ጸረ ሰላም ኃይል ወይም አሸባሪ ኃይል ባዩ ጊዜ ፈጥነው ያጋልጣሉ፣ አልፎም በግንባር ይፋለማቸዋል።
ኢትዮጵያ ያልሸባብን ጥቃቶች በማስወገዱ እርምጃ የተሳካላት የህዝብን የማሳተፍ በመጫዋላው ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ሙልጌታ ተወልደ ከሰጡት አስተያየት ተቀነጨበ ነው። ዝርዝሩን በአብይ እንመለከታለን።
ከምሽቱ ዜናችን መካከል ደግሞ ኤርትራ የ200 ሚሊዮን ዩሮ የልማት እርዳታ ከአውሮፓ ህብረት ልታገኝ ነው። የአልሻባብ ነውጠኛ ቡድን ዛሬ ደቡባዊ ሶማሊያ ውስጥ የሚገኝ አንድ ወታደራዊ ጦር ሰፈር ለአጭር ጊዜ ተቆጣጥሮ ነበር ግን ተወሰደበት መልሶ። ቡርኪና ፋሶ ዲሞክራሲ እንዲያመጣ ተጠብቆ የነበረው ጠቅላላ ምርጫ ሊካሄድ ከአንድ ወር ጊዜ ያነሰው ነው፣ የሀገሪቱ ሁኔታ ግን አልረገበም የሚሉ ይገኙበታል።
በወቅታዊ ርዕሰ ጉዳዮች ላይ የሚያተኩረው የሰጣ ገባ ክርክርና አፍሪቃ ነክ አፍሪቃ በጋዜጦች ሳምንቱ ቅንብሮች በሁለተኛው አጋማሽ ይጠብቋቸዋል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከዛሬ አርብ መስከረም 7 2008 ዓ ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ንጉሡ ታምሬ፣ ቴክኒሻኑ ዘይቴክ ቮኛክ ነው። አሁን ታዲያ ቀዳሚው የሰዓቱ ዜና ነው።
የአውሮፓ ህብረት በአመቱ መጨረሻ ላይ የ200 ሚሊዮን ዩሮ ወይም የ226 ሚሊዮን ዶላርስ ለኤርትራ ልማት ሊረዳ መሆኑ ተገለጠ። እርዳታው ከዚያች አፍሪካ ቀንድ አገር አውሮፓ የሚሄዱ ፍልሰተኞችን ለመገደብ የሚያገለግል መሆኑንም አንድ የህብረቱ ከፍተኛ ባለስልጣን ትናንት አሙስ አስታውቀዋል። የአውሮፓ ህብረት ዓለም አቀፍ የልማት ተራድኦ ኮሚሽነር ኒቨን ሚሚኪያ እርዳታው ቢዘገይ ከአመቱ መጨረሻ በፊት በህብረቱ አባል አገሮች መጽለቅ አለበት ብለዋል። ሚሚካ እንደገለጡት ከሆነ ይህ የተፈቀደው የእርዳታ ገንዘብ በኤርትራ መንግስታዊ መስሪያ ቤቶች በኩል አይደለም የሚተላለፈው። ለምን? ኤርትራ ብዙውን ጊዜ ለሰብአዊ መብት መከበር በቆሙ ወገኖችና በተባበሩት መንግስታት ድርጅት ሪፖርቶችም በመብት ጥሰት ትከሰሳለችና። አስመራ ግን ይህን ክስ አስተባብላለች።
የአልሻባብ ነውጠኛ ቡድን ዛሬ አርብ ደቡባዊ ሶማሊያ ውስጥ የሚገኝ አንድ ወታደራዊ ጦር ሰፈር ለአጭር ጊዜ ተቆጣጥሮ እንደነበር ተገለጠ። የታችኛው ሸበሌ ክልል ምክትል አስተዳዳሪ አሊ ኑር ለአሜሪካ ድምፅ የሶማሊኛው አገልግሎት እንደገለጡት በቁጥጥር ስሩ ላይ የነበረችው የካባር ወይኔ ጦር ሰፈር ከዋና ከተማዋ ሞቃዲሾ ደቡብ ምዕራብ 120 ኪሎ ሜትሮች ርቀት ላይ የምትገኝ ናት። ይሁንና በነውጠኞቹና በሶማሊያ ወታደሮች መካከል ከባድ የተኩስ ልውውጥ ከተካሄደ በኋላ የመንግስቱ ኃይሎች ጦር ሰፈሩን መልሰው ተቆጣጥረዋል። ትናንት አሙስ አልሻባብ የቀበረው ቦምብ የጃባላድ ወታደሮች ደሞዛቸውን ለመቀበል እየተጠባበቁ ባሉበት ሰዓት ፈንድቶ 3 የሶማሊያ ወታደሮች እንደገደለ የሶማሊያ ከፍተኛ ወታደራዊ ባለስልጣን መሐመድ ሼክ አብዲ ኮሽሌ ማስታወቃቸው አይዘነጋም። ከሞቱ 3 ወታደሮች ሌላ 9 ያህል ማቁሰሏን ተናግረዋል።
በቡርኪና ፋሶ ዲሞክራሲ እንዲያመጣ ተጠብቆ የነበረው ጠቅላላ ምርጫ ሊካሄድ ከአንድ ወር ያነሰ ጊዜ ሲቀረው የፕሬዝዳንቱ የክብር ዘብ አባላት በካቢኔ ስብሰባ ላይ በርግደው በመግባት ጊዜያዊ ፕሬዝዳንቱን፣ ጠቅላይ ሚኒስትሩንና ቢያንስ 2 ሌሎች ባለሥልጣናትን ይዘዋል። በነጋታው ማለት ትናንት አሙስ ራሱም ብሔራዊ መማክርት ለዲሞክራሲ ብሎ የሰየመ ወታደራዊ ቡድን ከስልጣን የተወገዱት ብሌዝ ካምፓወሬ ተባባሪ የሆኑ ጀኔራል በመሪነት እንደሰየመም አስታውቋል። የአሜሪካ ድምፅ ሬዲዮ ዘጋቢ ዝላቲካ ሆውግ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
የመንግስት ግልበጣ ወሬ እንደተሰማ በመዲናይቱ ወጋዱጉ በቁጣ የገነፈለ ተቃውሞ ተነስቶ ወታደሮች ሰልፉን ለማቆም በወሰዱት እርምጃ ቢያንስ አንድ ሰው ተገድሏል። የመንግስት ግልበጣ መካሄዱን ያስታወቁት ሌተናንት ኮሎኔል ማማዱ ባምባ የተባሉ የመፈንቅለ መንግስቱ መሪዎች ተወካይ ናቸው። የመፈንቅለ መንግስቱ መሪዎች ጊዜያዊው መንግስት በመግባባት ላይ የተመሰረተ ዲሞክራሲን አልመሰረተም ሲሉ ከሰዋል። አካታች የሆነ ዲሞክራሲያዊ ምርጫ እንዲካሄድ የሚያስችሉ ፖሊሲዎችን ለመፍጠር እርምጃ እየወሰድን ነው ይላሉ። አዲሱ አመራር በአሁኑ ወቅት የሰዓት እላፊ ገደብ ደንግጓል። የአገሪቱን ድንበሮችንም ላልተወሰነ ጊዜ እየዘጋ ነው።
Les frontières terrestres et aériennes du Burkina Faso
Burkina Faso's land and airspace borders are closed.
የቡርኪና ፋሶ የየብስና የአየር ድንበሮች ከዛሬ መስከረም 17 ቀን አንስቶ ከመስከረም 7 ቀን ጀምሮ ማለት ነው ሌላ ማስተዋቂያ እስከሚሰጥበት ጊዜ ድረስ ተዘግቷል።
የሀገሪቱ ጠቅላላ ምርጫ ከሶስት ሳምንታት በኋላ እንዲካሄድ በጉጉት ሲጠባበቁ የቆዩት መራጮች እጅግ ተቆጥተዋል፣ ግራም ተጋብተዋል። አዳማ ኳታራ የተባሉ አስተማሪ ሁኔታው ያሳዝናል ብለዋል።
ሁኔታው በጣም ያሳዝናል። ሀገሪቱ ከዓለም ማህበረሰብ ጋር ጥሩ ግንኙነት ባላት በአሁኑ ወቅት እንዲህ አይነት ነገር ሲፈጠር ያሳዝናል። የቡርኪና ህዝብ ግልጽና ቅንነት የተሞላበት ውይይት ማካሄድ ይኖርበታል። ምን እየተካሄደ እንዳለ ባይገባንም ባለፈው ጊዜ ህዝቡን የደገፉት ሰዎች አሁን ለምን አግተው እንደያዙን ሊገባን አልቻለም።
የተባበሩት መንግስታት ድርጅትና የአፍሪካ ህብረት መፈንቅለ መንግስቱን አውግዘው የጊዜያዊ መንግስት ባለስልጣኖች በአስቸኳይ ወደ ቦታው እንዲመለሱ ጠይቀዋል። ዩናይትድ ስቴትስ ለቡርኪና ፋሶ የምትሰጠውን እርዳታ ለማቆም ዝታለች።
ከዚያው ከቡርኪና ፋሶ ሁኔታ ሳንወጣ ወታደራዊ መፈንቅለ መንግስት የመሩት በቁጥጥር ስር ያዋሏቸውን ፕሬዚዳንትና ጠቅላይ ሚኒስትሩን እንደሚለቁ ተጠይቀዋል። ስለ ፕሬዚዳንቱ መለቀቅ ቢናገሩም ጠቅላይ ሚኒስትሩ ግን ምን ሁኔታ ላይ እንዳሉ የተሰጠ ነገር የለም። አገሪቱ ውስጥ ያለውን ውጥረት ከማቅለል አኳያ ታስረው የነበሩ ሁለት ሚኒስትሮችንም ለቀናል ብለዋል የመፈንቅለ መንግስት መሪዎቹ ዛሬ አርብ በተናገሩት ቃል። ትናንትና ሐሙስ ለቪኦኤ ፈረንሳይኛ አገልግሎት መፈንቅለ መንግስቱ መሪ በሰጡት ቃል መፈንቅለ መንግስቱን ያካሄድ ነው አገሪቱ ውስጥ የተዛባና ወገንተኛ አመራር በመኖሩ ነው ማለታቸው አይዘነጋም።
ደቡብ ሱዳን ውስጥ ነዳጅ የጫነ ቦት የተገልብጦ በመፈንዳቱ እስካሁን ባለው መረጃ 150 ሰዎች መሞታቸውን ባለስልጣናት አስታወቁ። አደጋው እንደደረሰ በተገኘው ዜና የሟቾች ቁጥር 60 እንደነበር አይዘነጋም። ብዙዎች በቃጠሎ በመጎዳታቸው የሟቾቹ ቁጥር ከዚህም ከፍ ሊል እንደሚችል የወረዳው ሹም ማርያም ቲቶ ለአሜሪካ ድምፅ ደቡብ ሱዳን ቢሮ ገልጠዋል። የአካባቢው መንግስታዊ አስተዳደር ጆን ሳኪ በበኩላቸው ለአሜሪካ ድምፅ የፈረንሳይ አገልግሎት እንደገለጹት የሟቾቹ ቁጥር እስከ 176 ሊደርስ ይችላል ነው ያሉት። አደጋው የደረሰው ከዋና ከተማይቱ ጁባ 250 ኪሎ ሜትሮች በስተ ምዕራብ ማሪዲ ከተማ ውስጥ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሩሲያ ሶሪያ ውስጥ የምታደርገው ጣልቃ ገብነት ያሳሰባት ዩናይትድ ስቴትስ ከሩሲያ ጋር የፊት ለፊት ውይይት ልታደርግ እያሰበች መሆኗ ተሰማ። በተለይም ክሬምሊን የሶሪያ መንግስት ከጠየቀ እዚያ ሄደው የሚዋጉ ወታደሮች እንልካለን ማለቱ ለአሜሪካ እጅግ አሳሳቢ ሆኗል። ከጊዜ ወደ ጊዜ እየተባባሰ የመጣውን የሶሪያ ቀውስ ለመፍታት ዩናይትድ ስቴትስና ሸሪኮቿ እያሰቡበት መሆናቸውን የገለጡት የውጭ ጉዳይ ሚኒስትር ጆን ኬሪ በተለይም ከሞስኮ ጋር የሚካሄደው ውይይት ትልቅ ቦታ የሚሰጠው መሆኑን ፕሬዚዳንት ባራክ ኦባማ መናገራቸውንም ኬሪ አስታውሰዋል። የክሬምሊን ቤተ መንግስት አፈቀላጤ ዲሚትሪ ፔስኮቭ ዛሬ አርብ እንደገለጡት ይህ ተዋጊ ወታደሮችን ወደ ሶሪያ የመላኩ ሁኔታ ግን ውይይት ይደረግበታል። ይህ ዜና ይፋ የሆነው ሩሲያ ሶሪያ ውስጥ የምታደርገው ጣልቃ ገብነት ያሳሰባት የዩናይትድ ስቴትስ በጉዳዩ ላይ እየተወያየች ባለችበት ወቅት ነው። በዚህ ሳምንት መጀመሪያ ገደማ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሩሲያ ውስጥ የምታደርገውን ጣልቃ ገብነት የሶሪያ ማለት ነው እየጨመረ በመሄዱ ለሩሲያ አቻቸው ሰርጌይ ላቭሮቭ ማስታወሳቸውና ማሳሰባቸው አይዘነጋም።
በመጨረሻም ድንበራችንን ከተለያዩ አገሮች ፈልሰው በመጡ ሰዎች ላይ አንዘጋም፣ ነገር ግን ወደ ሃንጋሪ እንዲያልፉ እናደርጋለን ሲሉ የክሮሺያው ፕሬዚዳንት ዞራን ሚላኖቪች አስታወቁ። ክሮሺያ ከአሁን ቀደም ከ11,000 በላይ ከተለያዩ አገሮች ፈልሰው የመጡ ሰዎችን ስለተቀበለች ከእንግዲህ ሌሎችን ማስተናገድ ግን እንደማትችል ሚላኖቪች ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ዛሬ አርብ ሲናገሩ የአውሮፓ ህብረት ይህን በከፍተኛ ቁጥር እየጨመረና ሁኔታውም እየተወሳሰበ የመጣውን ከተለያዩ አገሮች ፈልሰው የሚመጡ ሰዎች የስደተኞች ቀውስ በተቀናጀ መልኩ ሊፈታው ይገባል ብለዋል። አድማጮች፣ ለሰዓቱ የተመደበው የዓለም ዜና ሰዓት ይኸው ነበር። መልካም ምሽት።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና
አሉላ ከበደ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ለቅምሻ እንበለን።
ድህነት እና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይህ ፒአርዴፍ አስተሳሰብ ነው። ላለፉት 10-12 ዓመታት ልማቱን እየመራ አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ የራሱ የድርጅቱ የአሰራር ጥንካሬ መርምረዋል።
አጠቃላይ ፍሬምወርኩ አንደኛ ነው ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም። ልማት የሰብአዊ መብት ሁኔታዎች በተለየ የህግ ስርዓት ያለበት መሆኑን ማረጋገጥ እና ያሉትን ጉድለቶች አንስቶ አለመነጋገር ትልቅ ሸፍት ነው።
የምሽቱ ሰጥ አገባ ተከራካሪዎች እንደ ቅደም ተከተላቸውም አቶ መሐሪ ዮሐንስና አቶ ፈቃደ ሸዋቀና ናቸው። በሁለተኛው ክፍለ ጊዜ አጋማሽ ክፍለ ጊዜ ጠብቋቸዋል። አድማጮች አሁን ወደ ዕለቱ አብይ ርዕስ።
ነውጠኛው የሶማሊያ ታጣቂ ቡድን ባለፉት ዓመታት ከኢትዮጵያ በስተቀር በአብዛኛዎቹ የአፍሪካ ቀንድ አገሮች ውስጥ የቦምብ ጥቃቶችን አድርሷል። ባልደረባችን ማርታ ቫንደር ወልፍ ኢትዮጵያ ሀገሯ ውስጥ ለምን ጥቃቶቹ እንዳይፈጸሙ ማድረግ እንደቻለች ዘግባለች። ሰሎሞን ክፍሌ ያቀርበዋል።
ኬንያ፣ ዩጋንዳ፣ ጅቡቲና የራሱን ነጻ ግዛት ያወጀው የሶማሌላንድ ሪፑብሊክ ሁሉም በነውጠኛው የአልሻባብ ቡድን ጥቃት ደርሶባቸዋል። አልሻባብን ለመዋጋት እንደ አውሮፓውያን ዘመን አቆጣጠር በ2006 ዓ ም ሶማሊያን የወረረችው ኢትዮጵያ ግን እስካሁን ድረስ ከባድ የተባለ ጥቃት ደርሶባት አያውቅም። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታ ሲናገሩ ኢትዮጵያ ጥቃቶቹን በማስወገዱ ረገድ የተሳካላት ሕዝቡን ማሳተፍ በመቻሏ ነው ይላሉ።
We know what lack of peace means. So the importance is well understood by our people.
የሰላም እጦት ምን ማለት እንደሆነ እናውቃለን። ስለዚህ የሰላም ጠቀሜታ በሕዝባችን ዘንድ ጥሩ ግንዛቤ አግኝቷል። በመሆኑም ማንም ሰው ያን ሰላም እንዲያደፈርስ አይፈልጉም። ምንጊዜም ጸረ ሰላም እንቅስቃሴ፣ ጸረ ሰላም ኃይል ወይም አሸባሪ ኃይል ባዩ ጊዜ ፈጥነው ያጋልጣሉ፣ አልፎም በግንባር ይፋለሟቸዋል።
የኢትዮጵያ የጸጥታ ጥበቃ ኃይሎች እስካሁን ምን ያህሉን ሊደርስ የሚችል ጥቃት ማስወገድ እንደቻሉ ግልጽ አይደለም። በአንድ ወቅት እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም አዲስ አበባ ከተማ በሚገኝ መኖሪያ ቤት ውስጥ ፍንዳታ ደርሷል። ጥቃት አድራሾቹ ቦምቡን በዚያኑ ዕለት ይካሄድ በነበረ ትልቅ የእግር ኳስ ጨዋታ ወቅት በስታዲየም ለማፈንዳት ያዘጋጁት እንደነበረ ግን ይታመናል። በሌላ በኩል የኢትዮጵያ ጦር ሰራዊት በአካባቢው ሀገሮች ካሉት ወታደሮች ሁሉ ጠንካራው ነው ተብሎ ይታመናል። ሳንዴ ኦኬሎ ገለልተኛ የሰላምና ጸጥታ ጉዳዮች ባለሙያ ናቸው። የኢትዮጵያ ወታደሮች ጠንካራ የሆኑበት ምክንያት ሀገራቸው ውስጥ ስጋት የደቀነው የአልሻባብ ነውጠኛ ቡድን ብቻ ባለመሆኑ ነው ይላሉ።
ኢትዮጵያ knows its threat to security and you cannot sleep and
ኢትዮጵያ በጸጥታዋ ላይ የተጋረጡ ስጋቶች ምን እንደሆኑ ታውቃለች። ከኤርትራም በኩል ስጋት ስላለባት ዝም ብላ መተኛትም ሆነ መርሳት አትችልም። በሶማሊያም በኩል ስጋት አለባት። አሁን ደግሞ ከደቡብ ሱዳን ሊመጣ የሚችል የጸጥታ ስጋት አለባት። በእነኚህ ሁሉ ምክንያቶች ኢትዮጵያ የሴኩሪቲ ጥበቃ መረቧን ጠንካራ አድርጋ መቆየት ትችላለች።
አልሻባብ እስከ ዛሬ ካደረሰው ሁሉ ከባዱ ነው የተባለው ጥቃት በዚህ ሳምንት ይታወሳል። የዛሬ 2 ዓመት ነበር ታጣቂዎች ናይሮቢ የሚገኘውን ዌስት ጌት የተባለ የንግድ መናኸሪያ አጥቅተው 67 ሰዎችን የገደሉት። በሚያዝያ ወር ላይ ደግሞ ሌላ ከባድ ጉዳት ደረሰ። አሸባሪዎች በኬንያ ዩኒቨርሲቲ ላይ ጥቃት ከፍተው 148 ተማሪዎችን ገደሉ። አቶ አበበ ሙሉና በኢጋድ የሴኩሪቲ ፕሮግራም ዘርፉ ዳይሬክተር ናቸው። አልሻባብ በኬንያ ተደጋጋሚ ጥቃት የሚያደርስባቸው በርካታ ምክንያቶች አሉ ይላሉ። እዚያው ኬንያ ውስጥ የሚገኘው አልሂጅራ የተባለውን ቡድን ጨምሮ ሲሉም ያስረዳሉ።
ቢሳይድስ ቱ ዚስ ሙቭመንት ኦፍ አልሸባብ ግሩፕ ፓርቲኩላርሊ ኢን ዘ ኮስታ
ከዚህ በተጨማሪ የአልሸባብ ቡድን እንቅስቃሴ በተለይ በባህር ጠረፍ አካባቢ ኬንያ ውስጥ ጥቃት ለማድረስ የሚያስችል ሴራ ለመጎንጎንና ለማቀናጀት ግልጽ ሜዳ ያገኛል። ከዚህ ሌላ ደግሞ በኬንያ የደህንነት ጥበቃ ተቋም ውስጥ ከፍተኛ የሙስና ተግባር አለ።
የኢትዮጵያ ኃይሎች ሶማሊያ ውስጥ ከአፍሪካ ህብረት ወታደሮች ጋር በመስራት አሁንም አልሻባብን በመዋጋቱ ቀጥለዋል። የአፍሪካ ህብረት ኃይሎች በእርግጥ ከፍተኛ ስኬት ቢያስመዘግቡም ደግሞ ነውጠኛው ቡድን አሁንም ለምስራቅ አፍሪካ አካባቢ ግዙፍ የሴኩሪቲ ስጋት ሆኖ ይገኛል።
ከጥቂት ቀናት በፊት ይንቀሳቀስ ከነበረበት የኤርትራ ዱር ወጥቶ እጁን ለኢትዮጵያ መንግሥት የሰጠውን የተቃዋሚውን የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ትህዴንን የታጣቂዎች ቡድንና የድርጅቱን መሪ አቶ ሞላ አስገዶምን እንቅስቃሴ አስመልክቶ ትንታኔና ማብራሪያ የሰጡን ዶክተር አረጋዊ በርሀ ቡድኑ ወትሮም ተቀምጦ ይቀለብ የነበረ ስለሆነና ታጣቂዎቹም ለወጡበት ምክንያት እንዳይታገሉ የመደረጉ ውጤት እንደሆነ ገልጠዋል። ትህዴን አስመዝግቢያቸዋለሁ የሚላቸውን አንዳንድ ድል እንደማያውቁ ዶክተር አረጋዊ ተናግረዋል። ዶክተር አረጋዊ በርሄ በተጨማሪም አርበኞች ግንቦት ሰባት ባወጣው ድርጅታዊ መግለጫ ላይ በተቃዋሚው ጎራ ውስጥ ባለፉ 20 ዓመታት የታዩ አፍራሽና ኋላቀር የፖለቲካ አዝማሚያዎች ካላቸው ሁለት ነጥቦች አንዱ በጎጥና በዘውግ ደረጃ የመመልከትና አገራዊ ፖለቲካን በደም ቆጠራ የመመንዘር አባዜ ነው ማለቱ አግባብ ያልሆነና የተሳሳተ ድምዳሜ ነው ሲሉ ገልጸውታል። ዶክተር አረጋዊ በርሄ ከህወሓት መሪዎች አንዱ ሲሆኑ በህወሓት የመጀመሪያዎቹ አካባቢ ትጥቅ ትግል ዓመታት የህወሓት ሰራዊት ኮማንደር ሆነው እስከ 1977 ዓ.ም ቆይተዋል። ከዚያም በድርጅቱ ውስጥ በተፈጠረው የሐሳብ ክፍፍል ለቀው ወጥተዋል። አሁን የሚገኙት ሆላንድ ውስጥ በጥናትና ምርምር ስራ ላይ ነው። ዶክተር አረጋዊ በርሄን ያዋያቸው ሶሎሞን አባተ ነው። የውይይታቸው ሁለተኛ ክፍል ቀጥሎ ይቀርባል።
የሰሞኑ ሁኔታ ኢህአደግን የልብ ልብ እንዲሰማው አድርጓል ብለውኝ ነበርና ቅድም ባሉኝ አሰራሮች በየትኛውም በስለላውም በአደረጃ በአንድ ለአምስት አደረጃጀቱም በምኑም ይሁን ጠላት የሚለው ሀገር ግዛት ውስጥ ከተቃዋሚዎች ከታጠቁ ኃይሎች መካከል ገብቶ አንድ ዓመት ሙሉ እነሱ ራሳቸው በተናገሩት መሰረት ማለት ነው ሲንቀሳቀስና ሲሰራ ሲያደራጅ ቆይቶ ይህንን የሚያክል ወታደር ከዛ ከመሃላቸው በግዛት ውስጥ አቋርጦ ይዞ መውጣቱ በእርግጥስ የልብ ልብ ሊሰማው እውነት አይሆንም ወይ ልክ አይሆንም ወይ ብለው አያስቡም?
በእርግጥ እዚህ ላይ አንድ ተጨባጭ ነገር አለ። ዓመት ሙሉ ሰርቷል። አሁንም መስራቱ ሊቀጥል ነው። በነገራችን ላይ ሁሉም መንግስት አንዱ ስራው ስለላ ነው። የውጭ ስለላ የሚሉት አለ። የውጭም የተለያየ አይነት ስለላ አለ። የዲፕሎማቲክ ስለላ አለ። የወታደራዊ ስለላ አለ። ስለዚህ በዚህ መልክ ሁለቱ ኃይሎች ኤርትራ ያለውና ኢትዮጵያ ያለው የስለላ መርበባቸውን ያንቀሳቅሳሉ በየአቅጣጫው። ስለዚህ ይሄ የስለላ ውጤት ሊሆን እንደሚችል እርግጠኛ ነኝ። በዚህ ላይ የልብ ልብ ሊሰማው ይችላል። ነገር ግን ይሄ አንድ የተወሰነ ኃይል ከኤርትራ ወይም ከደምህት ከትህዴን ማውጣቱ የሚያመጣው ትልቅ መዛባት፣ የወታደራዊ ሚዛን መፋለስ ያለ አይመስለኝም። ለኢህአደግ ተወጥሯል። አሁን በብዙ አቅጣጫ በተለይ ባለፈው ካካሄደው ጉባኤ ስንመለከት ከህዝቡ የተነሱ ተቃውሞዎች እና ቅሬታዎች በርክተውበታል፣ በዝተውበታል። መመለስም አይችልም። የህዝብ ጥያቄ መመለስም አይችልም። የማይችለው ከባድ ጥያቄዎች ነው ያቀረቡበት። ከዛ በላይ ፕሮፌሰሮች ከመቀሌ ዩኒቨርሲቲ ያሉ ፕሮፌሰሮች የሆኑ ኢንቨስተሮች እንደነ ዳዊት ገብረ እግዚአብሔር የመሳሰሉም አጋልጠውታል እና ሊመልሰው የማይችል ጥያቄ ውስጥ ተዘፍቆ ስላለ እንደዚህ ያለ ትንሽ ድል ሲያገኝ በመቶ ጊዜ አባዝቶ ትልቅ ድል እንደተፈጠረ ሊጠቀምበት ይችል እንደሆነ ነው እንጂ ከዛ በላይ ያለፈ ሚዛንን የሚያዛባ ውጤታማ የሆነ ወታደራዊ ድል ተቀዳጅቷል ለማለት ግን የሚቻል አይመስለኝም።
ሌላ አንድ ከዚሁ ጋር አስተካክዬ ማንሳት የምፈልገው ለመሆኑ እንዴት ነው ለአንድ ዓመት ያህል የኤርትራን መንግስት የስለላ መረቦችና አሰራሮች አሸንፎ ወይም በእነዚህ ሳይጠመድና ተሸፍኖ እንዲህ አይነት የተወሳሰበ ስራ ሊሰራ የሚችለው? ጦርን አንቀሳቅሶ ሊቀመንበሩን ራሱን እኮ የድርጅቱን ጨምሮ ማለት ነው ይዞ ለማውጣት የሚያስችል የድርጅቱን የራሱንም ሌሎች የስለላ መዋቅሮች በተጨማሪም የመንግስቱን የኤርትራን መንግስት የስለላ አሰራሮች ተሸፍኖ አንድ ዓመት ሙሉ ሊቆይ የሚችለው?
አይ ቲንክ እንደ ማንኛውም አምባገነን መንግስት የኤርትራ አምባገነን መንግስትም የራሱ ድክመቶች አሉት። አምባገነን ሆኖ ለብዙ ጊዜ ሲቆይ ከህዝቡ ይነጠላል። ከህዝቡ ብቻም ሳይሆን ከሰራዊቱም ይነጠላል። ስለዚህ በቂ የሆነ መረጃ፣ በቂ የሆነ ኢንፎርሜሽን ፍሎ አያገኝም። በራሱ ረዳቶች ነው የተከበበው እንደዚህ አይነት መንግስት። ያው እንደኛም የኛ ሀገር ያለው ግዥም መንግስትም እንደዚሁ ነው። የራሳቸው መደብ ፈጥረዋል። አሁን የራሳቸው ተጠቃሚዎች ቡድን ክላስ ፈጥረዋል። እና እንደዚህ አይነት ሁኔታ ሲፈጠር የስለላ ይዘቱ እየላላ ነው የሚሄደው። በጥቂቶች ብቻ ነው የሚካሄደው። ህዝቡ አገሬ ብሎ መንግስቴ ብሎ አይጠቁምም፣ አይሰልልም ማለት ነው። ህዝቡ ለሀገሩ የሚጎዳ ነገር ተፈጥሯል ብሎ አሳልፎ አይሰጥም። ያ መንግስት እንዲጎዳ ነው የሚፈልገው። ስለዚህ በዚህ ሁኔታ የተነሳ የሻቢያ የስለላ ይዘትም የተዳከመ ሆኖ ይታየኛል። ከዚህ የተነሳ ትልቁ ችግር ደግሞ ኢህአዴግን ተቃውመው ነው አብዛኛዎቹ የወጡ፣ ወይም ህወሀትን ተቃውመው ነው የወጡ። አንዳንዶቹ እንዲያውም ብዙ ነገር ሰርተው ነው የወጡ። ለቆራጦችም ነበሩ
ብዙ ነገር
ሰርተው፣ ለምሳሌ ኮሎኔል ፍስሐ የሚባሉ ወደ ደምሕት የገቡ ወደ ትህዴን የገቡ በጣም ጠንካራና በህወሀት ላይ በኢህአዴግ የስለላ ቅርጽ ላይ ብዙ ጉዳት አድርሰው ነው የገቡት። ስለዚህ በእነዚህም ሊተማመን ይችላል ሻቢያ፣ እነዚህ ሊታገሉ ነው የመጡ ብሎ። ግን ሻቢያ አላታገላቸውም፣ ሊታገሉ እድል አልሰጣቸውም። አንድ ቦታ ነው ቁጭ ያደረጋቸው። ስለዚህ እነዚህ ሰዎች ራሳቸውም ቅሬታ እያካበቱ ሂደዋል። ስለዚህ ሻቢያ ብዙ ተቃዋሚ ነው ያፈራው በአሰራሩ የተነሳ። በዛ ላይ ደግሞ ብዙ አመት ያለ ዲሞክራሲ ስልጣን ላይ ስለቆየ ብዙ ተቃዋሚ ውስጥም የውጭም ተቃዋሚ ስላበዛ መረጃው አያገኘውም። የመረጃ እንትኑም እየተዳከመ እንደመጣ ነው የሚያሳየ። አሁን የተመለሱት እዛ ሁነው እነሱን ችግር ሊፈጥሩ የሚችሉ የነበሩ ናቸው። ስለዚህ የእነዚህ መውጣት ምናልባት በደንብ ከተጠቀሙበት በደንብ ካዩት ደምህትም ይሁን የቀሩት ደምህትም ይሁን ጥምረቱም ይሁን የተሻለ ሁኔታ ሊፈጥርባቸው የሚችል ይመስለኛል። ስገምተው ትልቅ መዛባት ይፈጥራል ብዬ አልገምትም።
የተሻለ ሁኔታ ሲሉ ምን ማለት ሆነ?
የተሻለ ሁኔታ ማለት ውስጡ ሆነው የሚበጠብጧቸው የነበሩ ሰላዮች ተጠቃለው ስለወጡላቸው አሁን ያለ ስለላ ያለ ሰላዮች ጥሩ ስራ ሊሰሩ ይችላሉ፣ ወይም ያለ መደናቀፍ ሊጓዙ ይችላሉ ማለት ነው በአንድ በኩል ስናየው።
እርሶ
በተጨማሪ ግን እዛ ላይ ግን ሁሉም ሰላዮች ወጥተዋል ማለትም አይደለም፣ የቀሩም ሊኖሩ ይችላሉ። ስለዚህ እነሱን ጠንቀቅ ብለው መከታተልም ሊጀምሩ ነው ማለት ነው።
ይሄ ሁኔታ ራሱ ተጨማሪ መጠራጠርን መፍጠር ሌላ ልዩነትን ሊፈጥር አይችልም? መሻከርን መራራቅን ሊፈጥር አይችልም? በጥምረት ውስጥ
አይመስለኝም። ትግል የሚያውቅ ሰው እንደዚህ አይነት ሁኔታ ሊፈጠር እንደሚችል አስቀድሞ መገንዘብ ያለበት ይመስለኛል። ይቅርና መንግስታት ማለት ገዢዎች ናቸው ሁለቱም፣ ኤርትራም ያለ ማን ነው ኢትዮጵያም ያለ የስለላ ስራዎች ያካሂዳሉ። ሁልጊዜ እኮ አንዱ አንዱን ይሰልላል። ይቅርና በመንግስት ደረጃ በድርጅት ደረጃ በታጋይ ድርጅት ማለት ነው ስለላ ያካሂዳል፣ አንዱ አንዱን ይሰልላል። ስለዚህ ይሄ የስለላ ስራ ኢንፎርሜሽን መሰብሰብና ተቃዋሚህን ማጋለጥ ምናምን ያለና ወደፊትም የሚኖር ነው የነበረ ነው እና አዲስ ነገር ሊሆንባቸው የሚችል አይመስለኝም ያ ተሞክሮ የሚያውቁ ከሆነ።
አንድ ሁለት ማስታወሻዎች አሉኝ አድማጮች። ቅድም የውይይቱን መንደርደሪያ ሳነብ ዶክተር አረጋዊ በርሄ ከህወሓት መሪዎች አንዱ ብዬ ነበር። ይቅርታ ያልተጻፈልኝ እንደነበርኩት ከህወሓት መስራቾች አንዱ ተብሎ ይታረምልኝ። ሁለተኛ ውይይቱ አላበቃም አድማጮች፣ ይቀጥላል። ወደ ቀጣዩ ዘገባ እናልፋለን። የደቡብ ሱዳን መንግስትና ተቃዋሚዎች በሽግግር መንግስቱ ወቅት በጁባ በሚኖረው የተቀናጀ የፖሊስ ኃይል ቁጥር ላይ መግባባት አልቻሉም። በአዲስ አበባ ሲካሄድ የቆየው አውደ ጥናት ፍጻሜ ባላገኘበት ሁኔታም የመንግስት ልዑካን ቡድን ወደ ጁባ ተመልሶ ሄዷል። እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
ባለፈው እሁድ በይፋ የተከፈተው የደቡብ ሱዳን ተፋላሚ ወገኖች አውደ ጥናት በይፋ አልተዘጋም። የመንግስት የልዑካን ቡድን ግን ዛሬ ወደ ጁባ ተመልሷል። በነሐሴ ወር መጨረሻ ከተፈረመው የሰላም ስምምነት ሰነድ ውስጥ በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ ሲነጋገር ቆይቷል። አውደ ጥናቱ በወረቀት የሰፈረውን ስምምነት ወደ ተግባር ለመለወጥ የሚያስችል እንደሆነም ተገልጿል። ሁለቱ ወገኖች ማለትም መንግስትና ተቃዋሚዎቹ ግን በሽግግር መንግስቱ ወቅት ከወታደራዊ ኃይል ነጻ እንደምትሆን ስምምነት በተደረሰባት የሀገሪቱ ርዕሰ ከተማ ጁባ ጉዳይ ላይ ተመሳሳይ አቋም መያዝ አልቻሉም። በሰላም ስምምነቱ መሰረት የጁባ ከተማ ጸጥታ የሚጠበቀው ከሁለቱ ወገኖች በተውጣጣ የተቀናጀ የፖሊስ ኃይል ነው። ልዩነት የፈጠረው ነጥብ ግን የፖሊሶቹ ቁጥር ስንት ይሆን የሚለው ነው። ቁጥራቸው 5000 እንዲሆን የሚፈልገው መንግስት ይህ ሐሳብ የኢጋድንና የቀድሞ ታሳሪዎች የሚባለውን ሶስተኛ ቡድን ድጋፍ ያገኘ መሆኑን ይገልጻል። በአዲስ አበባ ወደ ጥናት የመንግስት የልዑካን ቡድን መሪ የሆኑት ጀነራል ማሊክ ሩብን ይሄንኑ ነው ለቪኦኤ ያብራሩት።
The army should be reallocated out of the jurisdiction of the kilometers of 25 out of Juba.
ጦሩ ከጁባ ከተማ 25 ኪሎ ሜትር እንዲርቅ ይደረጋል። በከተማ ከሚቀረውና በደቡብ ሱዳን ብሔራዊ ፖሊስ ስር ከሚሰራው የተቀናጀ ፖሊስ ኃይል በስተቀር በጁባ ከተማ የሲቪሎችን ደህንነት የመጠበቅ ኃላፊነት የሚኖረው ይህ ኃይል ነው።
ተቃዋሚዎቹ ግን በዚህ ሐሳብ አልተስማሙም። በአዲስ አበባው አውደ ጥናት የተቃዋሚዎቹን ቡድን የሚመሩት ጄኔራል ጄምስ ኮዋንግ ቾል ይህንኑ ነው ያንጸባረቁት።
As we are talking about demilitarization of Juba, we say that no, this no more is big.
ጁባ ከጦር ኃይል ንጹህ ትሁን ይያልን ባለንበት ሁኔታ ይህ ቁጥር ትልቅ ነው ካልን መቀነስ ይቻላል። ዛሬ ወደ 5000 ዝቅ አደረጉት። አሁንም ግን ይሄ መፍትሄ አይሆንም፣ ምክንያቱም ጁባ ለ5000 የፖሊስ ኃይል አነስ ያለች ከተማ ነች። ትልቅ ቁጥር ያለው 5000 የፖሊስ ኃይል እንደዚሁም 1000 የፕሬዝዳንት ጠባቂዎች በደምሩ 6000 ሊኖሩ አይችልም። ያ ትልቅ ቁጥር ነው።
እናም በጁባ የሚሰፍረው የፖሊስ ኃይል ቁጥር እንዲቀነስ ሐሳብ ማቅረባቸውን የተቃዋሚዎቹ የሉካም ቡድን መሪ ተናግረዋል።
In our proposal we say okay for the joining to get a police inside the Juba that will take charge of Juba let it be 3000.
በእኛ በኩል የጁባ የከተማን ጸጥታ የሚጠብቀው የተቀናጀ የፖሊስ ኃይል ቁጥር 3000 ይሁን ብለናል። ይህንን ለሁለት ስታካፍለው 1500 ከነሱ 1500 ከኛ። በፕሬዝዳንቱ ጠባቂዎች ቁጥር ላይም አልተስማማንም፣ ምክንያቱም በጣም ብዙ ነው። 100 የፕሬዝዳንቱ ኃይል ጠባቂ እንደገናም የተለያዩ አካባቢዎችን የሚጠብቅ 5000 የፖሊስ ኃይል ይኖራል ማለት ነው እኮ። ይህንን አንቀበልም።
እናም በይፋ የተከፈተው አውደ ጥናት በይፋ ሳይዘጋ በእንጥልጥል ላይ ይገኛል። የደቡብ ሱዳን መንግስት የልዑካን ቡድን ወደ ጁባ ቢጓዝም ተቃዋሚዎቹ ኢጋድ ሂዱስ ካላለን አንንቀሳቀስም ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የአሜሪካ ድምፅ ራዲዮ ጣቢያ ነው።
እዚህ ግድም ትንሽ ፋታ ብንወስድ ከምሽቱ 3 ሰዓት ከ29 ያመለክታል። ስለ ሰዓታችን
እንደውም ጥሩ ነው፣ ዘና
ለአድማጮችም ላንተም ነው ማለት ነው። ግሩም ንጉሱ የመረጠልን አንድ ስልት እንስማ።
ከታበባ ውባለሜ የታለ matau ka wakariya tashanyachi in kwantarena dafto din pashwa yesata tasabalani letanashwa kafida
እኔ ምን አንተ ያልጠየቀ ጎራውና እንዲህ ልስልስ ባለ ባማረ ድምጽ እኔና አይመስለኝም የሚሆን አይመስለኝም ነበር ኩስትርትር ባለ
ቁጣ ማለት
ነው ፈታ ብሎ ለማንኛውም እናመሰግናለን ድምጻዊቷና አድማጮች ይህ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው እናንተ በስልክ የምትልኩልን አስተያየቶች ዛሬ የተወሰኑትን መርጠናል ነው
ሰላም ቢዎች አስተያየት ለመስጠት ነበር ባለፈው ጊዜ በተከታታይ ያቀረባቸዋቸውን የአቶ ሞላ አስገዶምን ክዳት በተመለከተ ብዙ አስተያየቶች ሲሰጥ ሰምቻለሁ። የተለያዩ ድርጅቶችም መግለጫ አውጥተዋል። በተለይም ድርጅታቸው ትህዴን በእሳቸው ላይ መግለጫ ማውጣቱም ይታወሳል። ግንቦት ሰባትም እንደዚሁ የትህዴን አወጣጥ እንኳን ትክክለኛ ነው የሚል አመለካከት ነው ያለኝ። ምክንያቱም ድርጅታቸው ስለሆነ የግንቦት ሰባት ግን ግራ የሚያጋባ ነው። ቅቤ አንጣሪዋ ያለች ጎመን ቀንጣሿን ምች መታት አይነት ነገር ሆኖብኝ ነው። ይህንን የሚገልጽ ሰው ካለ ጥሩ ነው። በተረፈ ግን እነዚህ 14 ዓመት ዱር ቤቴ ብለው ሲኖሩ የነበሩ ወጣት ልጆች ወደ ሀገራቸው ተመልሰው በአዲሱ ዓመት ሀገራቸው ውስጥ ኑሯቸውን ለመመስረት በመብቃታቸው ትልቅ ደስታ ይሰማኛል። መልካም ዓመት እመኝላችኋለሁ። ለእናንተም እንደዚሁ። በተረፈ ኢትዮጵያን እግዚአብሔር ይባርክ። አመሰግናለሁ።
እየው ባላለውኝ የሞላ አስገዶምን እጅ መስጠት በተመለከተ በስፋት ዜና ሰምታችሁናል። እናመሰግናለን። እኔ የሞላ አስገዶምን መጣት በተመለከተ በእውነቱ ለትግሉ ከፍተኛ አስተዋጽኦ ያደርጋል የሚል እምነት ነው ያለኝ እንጂ ቅንጣት የጤፍ ቅንጣት ታህል ምካለም ይጎዳዋል ብዬ አልገምትም። አላምንም ደግሞ ይህ በትግል ወቅት መቼም የሚሸራቱት ሰዎች እንዳሉ እናውቃለን። እልቅስ እነሱን የኤርትራን ባለስልጣኖችን በተመለከተ የሚናገረው ንግግር እዚህ ህግን ለሰጣቸው ባለስልጣኖች የሚስማማ እንደሆነ እኔ እማም ነው እና እነሱን የጎዳው ኤርትራን የጎዳው መስሎት እነዚህን ጥሩ አድርጎ የነገራቸው ይመስለኛል።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም እንደወትሮ ሁሉ እንድትሳተፉ እንጋብዛለን። ጻፉ፣ ደውሉ፣ በኢሜይልም ሆነ በስልክ የሚመቻችሁን አድርጉ። አድማጮች ታዲያ አሁን የስቱዲዮ ሰዓታችን ከምሽቱ 3:35 ነው የሚያመለክተው። ርዕሶቹን ባጫጭሩ ከአዲስ አበባ እንስማ።
ቅድም ካላነበብነው አንድ ዜና በዛ ለጀምር ታሊባን ነውጠኞች ዛሬ አርብ ሰሜን ምዕራብ የፓኪስታን በሚገኝ የአየር ኃይል ጦር ሰፈር ላይ ጥቃት ፈጽመው ቢያንስ 17 ሰዎች ገደሉ፣ በርካታ ማቆሰሉ። የመንግስት ወታደሮች ከነውጠኞቹ ጋር ባካሄዱት የመልሶ ማጥቃት ርምጃ 13 ነውጠኞች እንደተገደሉም ታውቋል። የአውሮፓ ህብረት በአመቱ መጨረሻ ላይ የ200 ሚሊዮን ዩሮ እርዳታ ለኤርትራ ፈቀደ። እርዳታው ቢዘገይ ከአመቱ መጨረሻ በፊት በህብረቱ አባላት መጽደቅ ይኖርበታልም ተብሏል። የአልሻባብ ነውጠኛ ቡድን ዛሬ አርብ ደቡባዊ ሶማሊያ ውስጥ የሚገኝ አንድ ወታደራዊ ጦር ሰፈር ለአጭር ጊዜ ተቆጣጥሮ ነበር። ይሁንና በነውጠኞቹና በሶማሊያ ወታደሮች መካከል በተካሄደ ከባድ ውጊያ የመንግስቱ ኃይሎች ጦር ሰፈሩን መልሰው ነጥቀው ወስደዋል። በቡርኪና ፋሶ ዲሞክራሲ እንዲያመጣ ተጠብቆ የነበረው ጠቅላላ ምርጫ ሊካሄድ ከአንድ ወር ያነሰ ጊዜ ሲቀረው የፕሬዝዳንቱ የክብር ዘብ አባላት በካቢኔ ስብሰባ ላይ በርግለው በመግባት ጊዜያዊ ፕሬዝዳንቱን፣ ጠቅላይ ሚኒስትሩና ቢያንስ ሁለት ሌሎች ሚኒስትሮችን በቁጥጥር ስር አዋሉ። አርዕስተ ዜናው ይኸው ነው።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን የዕለተ አርብ ዝግጅታችን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
ሁለተኛው አጋማሽ ስርጭታችንን ቀደም ባለው የአዲሱ አበበ ርዕሰ ወሬዎች ጀምረናል። አሁን ለቀዳሚው ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምንወስዳችሁ። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ፍርድ ቤት ሁለት ሰዎችን በሕገ ወጥ ሰው አሸጋጋሪነት ክስ ለፍርድ አቀረበ። የአፍሪቃ ሀገሮች በመካከላቸው የሚያካሄዱት የንግድ ልውውጥ ከፍ ማለቱ ታወቀ። አፍሪቃ ለዓለም ያበረከተቻቸው 10 ነገሮች የሚሉትን ርዕሶች ነው በዛሬው ዝግጅታችን የምንመለከተው። አንድ የኢትዮጵያ ፍርድ ቤት ህገወጥ በሆነ መንገድ ወደ ኢጣሊያ ለመግባት ሲሞክሩ በሜዲትራኒያን ባህር ሰምጠው ለቀሩት 4 ኢትዮጵያውያን ተጠያቂዎች ናቸው በሚል በሁለት ሰዎች ላይ ክስ እንደመሰረተ ዩኤስ ኒውስ በተባለው ጋዜጣ ድረገጽ ላይ የወጣው የአሶሺየትድ ፕሬስ የዜና አገልግሎት ዘገባ ጠቁሟል። ዑመር ሙሳና አብደል መናን አደም የተባሉት ሰዎችን የማገት ክስ እንደተመሰረተባቸው የፋና ስርጭት ኮርፖሬሽን ባለፈው ሮብ መዘገቡን ድረገጹ ጠቅሷል። ሁለቱ ተከሳሾች ሱዳንና ሊቢያ ካሉት ሰዎቻቸው ጋር በማበር 4 ኢትዮጵያውያን ለማሸጋገር ገንዘብ እንደተቀበሉ፣ ነገር ግን 4 ሰዎች ባለፈው ግንቦት ወር ላይ በሜዲትራኒያን ባህር እንደሰመጡ አቃቢያነ ሕግ ገልጸዋል። ፈላሾቹ ትሪፖሊ እንደደረሱ ኮንቴይነር ማለት ዕቃ ማስቀመጫ ውስጥ ተዘግቶባቸው ቤተሰቦቻቸውን ገንዘብ እንዲልኩ ለማስገደድ በስልክ እንዲያነጋግሯቸው ማስገደዳቸውን፣ የፈላሾቹ ቤተሰቦችም 3400 ዶላር የሚሆን ገንዘብ እንደላኩ፣ በመጨረሻ ግን ወደ ኢጣሊያ ለመሻገር ሲሞክሩ የተሳፈሩበት ጀልባ እንደሰመጠ ድረገጹ ጠቅሷል። ይኸው ፍርድ ቤት መሐመድ አህመድ በተባለ ሌላ ሰው ላይም ባለፈው ሚያዝያ ወር እስላማዊ መንግስት ነኝ በሚለው ቡድን በአሰቃቂ ሁኔታ የተገደሉ ኢትዮጵያውያንን በህገወጥ መንገድ አሸጋግሯል የሚል ክስ እንደመሰረተበት ዩኤስ ኒውስ ድረገጽ ጠቅሷል። ኢትዮጵያ ዜጎቿ ህገወጥ በሆነ መንገድ ወደ አውሮፓ ለመግባት የሚያደርጉትን ጥረት ለማቆም በምታደርገው ጥረት በቅርቡ 200 የሚሆኑ ሰዎችን በድብቅ የሚያሸጋግሩ ሰዎችን አስራለች። ሰዎችን ህገወጥ በሆነ መንገድ በሚያሸጋግሩት ላይ የሚሰጠውን ቅጣት ለማጥበቅም ህግ እያረቀቀች መሆኗን ዘገባው ጨምሮ ገልጿል። አሁን ባለው የኢትዮጵያ ህግ መሰረት ከህገ ወጥ ሰዎችን ማሸጋገር ተግባር ጋር በተያያዘ ክስ ጥፋተኛ ሆኖ የተገኘ ሰው ከ5 እስከ 20 ዓመታት እስራት እንዲሁም ከፍተኛው ቅጣት 2500 ዶላር እንደሆነ ዩኤስ ኒውስ ድረገጽ ጠቅሷል። በኢስት አፍሪካን የተባለው ናይሮቢ የሚታተም ጋዜጣ ደግሞ በአፍሪካ ሀገሮች መካከል የንግድ ተደራሽነት በመሻሻሉ በመሃላቸው የሚያካሄዱት የንግድ ልውውጥ ከፍ ማለቱን ዘግቧል። እንደ አውሮፓ አቆጣጠር ከ2010 እስከ 2013 ዓ.ም በነበረው ጊዜ በሶስት ዓመታት ውስጥ ማለት ነው፣ በአፍሪካ ሀገሮች መካከል የሚደረገው የንግድ ልውውጥ በ50% አድጎ 61 ቢሊዮን ዶላር እንደደረሰ ጋዜጣው ጠቅሷል። የአፍሪካ ሀገሮች በመካከላቸው የሚያካሄዱት የንግድ ልውውጥ ከአውሮፓ ህብረትና ከቻይና ጋር ሲወዳደር አነስተኛ እንደነበር የገለጹት ታዛቢዎች ስትራቴጂያዊ ለውጥ አድርገው እንደሚያዩት አስገንዝበዋል። የአፍሪካ ሀገሮች በመካከላቸው የሚያካሄዱት የንግድ ልውውጥ እንዳያድግ እክል ሆነው የቆዩት ሀገሮቹን የሚያገናኙ አውራ ጎዳናዎች ብቃት አለመኖርና የጸጥታ ጉድለት እንዲሁም የቀረጥ አከፋፈል ችግር መሆናቸውን ጋዜጣው አውስቷል። በምስራቅ አፍሪካ ሀገሮች መካከል የሚደረገው የንግድ ልውውጥ ካለፉት 10 ዓመታት ወዲህ በአመት ከ15 ከመቶ ባነሰ ደረጃ ሲያድግ እንደቆየና በአፍሪካ ሀገሮች መካከል የሚካሄደው የንግድ ልውውጥ ማደግ ስራ አጥነትን ሊቀንስ እንደሚችል፣ የቀረጥ ገቢን ደግሞ ከፍ ሊያደርግ እንደሚችል ጋዜጣው ጠቅሷል። በደቡባዊና በምስራቅ አፍሪካ የጋራ ገበያ ኮሜሳ አባላት ዘንድ ግብጽን የመሳሰሉት የዳበረ ኢኮኖሚ ያላቸው የአፍሪካ ሀገሮች የሚልኩት ሸቀጣሸቀጥ ከፍ እንደሚል ዘገባው ገልጿል። የግብጽ የፋብሪካ ዘርፍ ዋናው የጨርቃጨርቅ፣ የፋርማሲና የፕላስቲክ ምርቶችን ወደ ኮሜሳ አባል ሀገሮች በመላክ ቀዳሚውን ቦታ እንደሚይዝ፣ ደቡብ አፍሪካ ደግሞ የደቡብ አፍሪካ የልማት ማህበረሰብ አባላት ወደ ሆኑት የአፍሪካ ሀገሮች የህንፃ ስራ እቃዎችን፣ ወይን ጠጅን፣ ኤሌክትሮኒክስና የመኪና መለዋወጫ እቃዎችን በመላክ የዋናነት ቦታ እንደምትይዝ ኢስት አፍሪካን የተባለው ናይሮቢ የሚታተም ጋዜጣ ዘግቧል። ዘ ጋርዲያን ድረገጽ ደግሞ አፍሪቃ ለዓለም ያበረከተቻቸው 10 ነገሮች በሚል ርዕስ ባሰፈረው ጽሑፍ በቡና ይጀምራል። ጣሊያኖች ቡናን አነስ ብሎ የሚጠጣና ጠንካራ አድርገው አቅርበውታል። አሜሪካውያን ደግሞ ተጣርቶና በጣፋጩ ሲረፕ ወይም ክሪም ሞልተው አንዳንዴም ዱባ ጨምረው ያቀርቡታል። ሁሉም የሚወደው ቡና ግን ከኢትዮጵያ የመነጨውን ነው ይላል ጽሑፉ። የኢትዮጵያ ቡና ምናልባትም ከ10ኛው ምዕተ ዓመት አንስቶ የነበረ ሳይሆን አይቀርም። በዛን ጊዜ ሰዎች ቡናን ለመጠጣት ሳይሆን ቀይ ፍሬውን ይበሉት የነበረ ሊሆን ይችላል ሲልም ጽሑፉ አክሎበታል። ሌላው አፍሪቃ ለዓለም ያበረከተችው ቅርስ ዘመናዊ ስነ ጥበብ እንደሆነ ዘገባው ሲያወሳ፣ በ1900ዎቹ ዓመታት የአፍሪቃ ባህላዊ ቅርጻ ቅርጽ ውበት ዘመናዊ ኪነ ጥበብን በማዳበር ረገድ በአውሮፓ ሰዓሊዎች ላይ ከፍተኛ ተጽዕኖ እንዳሳደረ በኒውዮርክ ከተማ ያለው የሜትሮፖሊታን የአርት ቤተ መዘክር ገልጿል ሲል ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። የአፍሪቃ ቅርጻ ቅርጽ ውበት ፒካሶን፣ ማቲስንና ክርችነርን የመሳሰሉት ታላላቅ ሰዓሊዎችን በማነሳሳት ረገድ የተጫወተውን ሚና ዓለም በአብዛኛው ችላ ብሎታል ይላል ጽሑፉ። ወደ ሂሳብ ስንመጣ ደግሞ የማትማቲክስ ወይም የሂሳብ ታሪክ አውሮፓ ተኮር በመሆኑ አብዛኞቹ ስለ ጥንታዊ የማትማቲክስ ስርዓት የሚተርኩ ጽሑፎች በግብጽ ተጀምሮ በግብጽ ያበቃ አስመስለው ያቀርቡታል። ይሁንና በስዋዚላንድ የተገኘው የሉቦምባ አጥንትና በኡጋንዳና በዛይር ድንበር የተገኘው የኢሾንጎ አጥንት በዕድሜያቸው ርዝመት በዓለም ደረጃ ቀዳሚ ቦታ የሚይዙ የሂሳብ ቅርሶች መሆናቸውን ጠቁመዋል። የሊቦምቦ አጥንት ቢያንስ 35,000 ዓመት ዕድሜ ሊኖረው እንደሚችል፣ የኢሾንጎ አጥንት ደግሞ ከዛ የረዘመ ዕድሜ ሊኖረው እንደሚችል ጋርዲያን ድረገጽ ላይ የወጣው ጽሑፍ አስገንዝቧል። ከአጠገባችን እንዲለይ የማንፈልገው ተንቀሳቃሽ ስልክም ቢሆን የኮንጎ ዲሞክራሲያዊ ሪፑብሊክ አካል አለበት። የተንቀሳቃሽ ስልክ ባትሪ የሚሰራው ኮባልት ከተባለ በኮንጎ የሚገኝ ንጥረ ነገር ነው። በዓለም ደረጃ ካለው የኮባልት ክምችት ከሞላ ጎደል ግማሽ የሚሆነው የሚገኘው ኮንጎ ውስጥ እንደሆነ ደ ጋርዲያን ድረገጽ ገልጿል። ጃዝ ሙዚቃም ቢሆን የጃዝ መሠረታዊ ፎርሞችም ሆኑ እያንዳንዳቸው የሙዚቃው ይዘቶች ከአፍሪቃ የመነጩ ናቸው ሲሉ የፑሊትዘር ሽልማት ተረካቢው እውቅ የሙዚቃ ደራሲና ጸሐፊ ጋንትነር ሹለር እንደ ጸሐፉ ዘገባው ጠቅሷል። በሻምፑ፣ በቆዳ ሎሽን፣ በሳሙናና በጺም መላጫ ሳይቀር የሚገባው ሺያ ባተር ወይም የሺያ ቅቤም ከምዕራብ አፍሪቃ ሴኔጋል አንስቶ እስከ ምስራቅ አፍሪቃ ሱዳን በ19 አፍሪቃ ሀገሮች ይበቅላል ሲል ዘ ጋርዲያን ድረገጽ አስገንዝበዋል። አፍሪቃ ሌሎች ለዓለም ያበረከተቻቸው ነገሮችንም ጠቅሷል። በጊዜ ገደብ ምክንያት በተወሰኑት ላይ ለመገደብ ተገደናል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጣዩ ቅንብራችን እሰጥ አገባ ነው። እሰጥ አገባ እንደምታውቁትና ብዙ ጊዜ እንደተከታተላችሁት የተለያየ ሀሳብ ያላቸው ሁለት ሰዎች ቀርበው የሚሟገቱበት የሚመነጫጨቁበት አይደለም።
ከሰከናከረከር ለከሱ ጋር ሲደርሱ እናስቆማቸዋለን።
አዎ፣ የሚደረግ ነው። አሉላ፣ ዛሬ እነማን ናቸው የሚከራከሩት?
አዲሱ፣ ዛሬ ተከራካሪዎቻችን ባለፈው ሳምንት ፕሮግራም ጥበት ሳቢያ አስተዋውቀን ብቻ የተውነው ፕሮግራም ነው። አቶ መሐሪ ዮሐንስ ከመቀሌ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናቶች መምህር ናቸው። ነገር ግን በኢህአዴግን ፖሊሲ በመደገፍና በአባልነታቸው የሚያቀርቧቸው ትችቶች በግልጽ በቀጥታ የሚያምኑባቸውን ነገር ነው የሚያቀርቡት። አቶ ፈቃደ ሸዋቀና ከዚህ ከዋሽንግተን ዲሲ የመንግስቱን አቋም ወይም ፖሊሲዎች በመቃወም ነው። ሁለቱ ናቸው እንግዶቻችን። በወቅታዊ ርዕሶች ላይ ነው ሁልጊዜ የምናደርገውና ከቅርብ ጊዜያቱ ሁኔታዎች ጋር አያይዘን እንነሳለን። እንግዲህ እነኚህ ሁለት እንግዶቻችን ናቸው ዛሬ አጠር ያለውን ክፍል እናቀርባለን።
እንግዲህ አሟግት
ከቅርቡ የኢህአዴግ 10ኛው የኢህአዴግ ጉባኤ እንነሳ። በኢትዮጵያ ወቅታዊ ጉዳዮች ላይ ትርጉም ያለው አንድምታ ያሳድር ይሆናል ከሚል መነሻ ተቺዎች የተለያየ ሀሳብ ሰንዝረውበታል። የኢህአዴግ አመራር በኢትዮጵያ አንገብጋቢ ጉዳዮች ላይ ሁነኛ ድርሻ ወይም አንድምታ ሊኖራቸው የሚችሉ ጭብጦችን አላስተናገደም፣ በገዛ የውስጥ ጉዳዩ ተጠልፎ ነው የከረመው የሚል ነው። አቶ መሐሪ፣ የእርስዎን ዩኒቨርሲቲ ትምህርት ክፍል የፖለቲካ ተንታኝ ጨምሮ ተንታኞች አስተያየት ሲሰጡ የቆዩት ምን ይላሉ እርስዎ?
ያው እንግዲህ ስናየው እንደነበረ እኔ በጉባኤውን በተለይ ከድርጅት ጉባኤ ድርጅቶች በተለያየ መልኩ በተለያዩ የሀገራችን ከተሞች ጉባኤዎቻቸው ሲያደርጉ ነበረ። አጠቃላዩ የኢህአዴግ ጉባኤ ከመካሄዱ በፊት በተለይ እዚህ መቀሌ እንደመሆነ ያው የህወሀት 12ኛው ጉባኤን በቅርበት ሲከታተለው ነበረ። ምንድን ነው አሁን ጉባኤው በምን ጉባኤ ማለት በኢህአዴግ ቋንቋ ወይ በኢህአዴግ ፖለቲካዊ ባህል የራሱ ቦታ ያለው ነው ጉባኤ። ያው እንግዲህ የከፍተኛው የድርጅቱ መወሰኛ ቦታ ነው ወይም ደግሞ ከፍተኛ ስልጣን ያለው አካል ነው። ስለዚህ በጉባኤው ብዙ ነገሮች፣ ብዙ ውሳኔዎች፣ ምናልባትም የፖለቲካ አስተሳሰብ ለውጡም ካለ፣ የአሰራር ለውጡም ካለ፣ የፖሊሲና ስትራቴጂ ማሻሻያዎችም ካሉ ብዙዎቹ ውሳኔዎች ወይም ደግሞ ትኩረቶች የሚተላለፉት በጉባኤው ነው። ስለዚህ ከዚህ አንጻር ጉባኤውን ስከታተለው ነበረ። ያው ሀገሪቱ ያለችበት ሁኔታን ነው ማየት ያለብን። ያው ሀገሪቱ ላለፉት 5 ዓመታት የእድገትና ትራንስፎርሜሽን እቅድ አውጥታ በማስፈጸም ላይ ነበረች። ያው ይህንን አንደኛው ትልቁ ትኩረት ነበረ። ያው እድገትና ትራንስፎርሜሽን እቅዱ ያነሳቸው ወይም ይዟቸው የተነሱ ግቦች ነበሩ። አፈጻጸማቸው ምን ይመስል ነበረ? የተገኘው ውጤት ምንድን ነው? ያጋጠሙን ችግሮች ምንድን ናቸው ብሎ በሚገባ ገምግሟቸዋል። ይህንን በሚመለከት ነው። ከዛ ራሱን ደግሞ ድርጅቱ እንደ ምርጫ ተካሂደዋል። ባለፈው 5ኛው ሀገራዊ ምርጫ ጉባኤው ድርጅቱ አሸንፏል። ሌሎች ከእሱ ጋር የሚሰሩ አጋር ድርጅቶችም አሸንፏል። ስለዚህ ያው ህዝቡ የሰጠን አደራ ብሎ ነው ድርጅት የተነሳው። ያው አሸንፏል። አሸንፎ መቀጠል ካለበት የጀመረውን የልማት ጉዞ በተለይ ደግሞ በጂቲፒ የታየው ታቅዶ የነበረውን የሀገሪቱ ኢኮኖሚያዊ መዋቅራዊ ለውጥ ለማምጣት የተደረገው ሙከራ የት ደረሰ ብሎ ሁለተኛው ድርጅት ላይ ለመግባት ሀገሪቱ የጀመረችውን ፈጣን የኢኮኖሚ ልማት ለማስቀጠል ማነቆዎች ናቸው ያላቸው ፈትሸዋል። ስለዚህ በዚህ ሂደት ውስጥ ስናየው ይሄ የሀገሪቱ የልማት ጉዳይ ዋነኛው እንደኔ እንደ አንድ በቅርበት ኢትዮጵያ ውስጥም የሚኖር ፓርቲውን በቅርበት የሚያውቅ ሰው ወይም ደግሞ እንደ ራሴ እንደ ፖለቲካል ሳይንስ ተማሪ የኢትዮጵያ አንገብጋቢ ጉዳይ በዚህ ወቅት ምንድን ነው ብዬ ሳስበው ያው
እሱን ቅድሚያ ይሰጡታል።
ድህነትና ኋላቀርነት ናቸው። እነዚህ ድህነትና ኋላቀርነት ለማሸነፍ ደግሞ ያው የተቀረጸው የኢኮኖሚ ልማት ፖሊሲዎችና ስትራቴጂዎች አሉ። ይህንን ለማሸነፍ ድህነትን ለማሸነፍ ይህንን ፖሊሲዎችና ስትራቴጂዎችን ምን 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 ለውጥ አመጡ? ያቀድነውስ ምን ላይ ደረሰ ብሎ ድርጅቱ መመርመሩ ከዚህ በላይ ለአገብጋቢ ጉዳይ አለ ብያላምንም። ማለት በቅድሚያ የምሰጠው ነው። ሁለተኛ ደግሞ ምንድነው ይሄንን ለማስፈጸም ድርጅቱ የመምራት ኮማና ሊኖረው ይገባል። ድርጅቱ የጀመረውን የልማት ጉዞ ወይ ደግሞ የቀረጻቸው ፖሊሲዎች እና ስትራቴጂዎችን የማስፈጸም አቅም አለው ወይ? ድርጅቱ እነዚህን ለማስፈጸም እንቅፋት ነው ሊገጥመው የሚችል ችግር በዋናነት ከራሴ መነጫል ብሎ ነው የሚያምነው። ራሱ ምን አይነት ሁኔታ ውስጥ ነው ያለው? ከነዚህ ሲያነሳቸው የነበረው ደግሞ ድርጅቱን ጠልፎ ሊጡል የሚችሉ እንዲሁም ደግሞ የሀገሪቱ የልማት ጉዞን ሊያደናቅፉ የሚችሉ የመልካም መስተዳደር እና የክራይሲስ አቢነት ችግሮች ናቸው ብለው እነዚህም ግንባር ደም ሰጥቶ ከመጀመሪያ እስከ መጨረሻ የድርጅቱ አጀንዳዎች ነው የመፍትሄ አቅጣጫ ትኩረትም ተይዞላቸው ያለቁ ናቸው። እና በዚህ መልክ ሳይሆን የድርጅቱ ጉባኤ ስኬታማ ነበር ብዬ ነው።
መልካም፣ ዝርዝሮቹን እንመለከታለን። አጠራጠር አድርጋችሁ አንኳር አንኳር የምትሏቸውን ነጥቦች እንድታነሱ አድርጋለሁ። ቅብብሉ እንዲኖር የሁለት ወገን ሀሳቡንም በአግባቡ ማስተናገድ እንድንችል የተሳካ ነበር ብለዋል አቶ ማህሪ። አቶ ፈቃደ በኢትዮጵያ ጉዳዮች ላይ እንደሚጽፍ ሰው የኢህአዴግን አስረኛ ጉባኤ አንድምታዎች ሲመረምሩ የተሳካ ነበር፣ አንገብጋቢ ጉዳዮችን ተመልክቷል ነው ያሉት አቶ ማህሪ። እሳቸው ከዚህ በላይ የለም አንገብጋቢ ብለው ያሏቸውን ጭብጦች አንስተው ለእርስዎ የተሳካ ነበር? ለኢትዮጵያ ህዝብ ግድ የሚለው የሚያሳስቡት ነገሮች ተዳሰዋል ብለው ያምናሉ?
እኔ የተከታተልኩትን ያህል ምናልባት እዛ በቅርብ ሆኜ ብዙ ዝርዝሮችን አላየሁ ይሆናል፣ ግን አጠቃላይ ፍሬምወርኩ የጉባኤው በአብዛኛው ሜካኒካል የሆነ ብዙ ማሰብ የሌለበት አሁን ስለ ልማትም ሆነ ስለ ወደፊቱ ኢኖቬቲቭ የሆነ አይደለም። ብዙ ጊዜ ሁልጊዜ ሲደረግ እንደምንሰማው ሜካኒካል ነው። ብዙ የፕሮፓጋንዳ ትርፍ እንዲኖረው ተደርጎ ነው ለፐብሊክ የሚቀርበው። በዝግ የሚነጋገሩት ነገር እንዳለ አላውቅም፣ ግን ቢያንስ እንደ አንድ ኢትዮጵያዊ ተመልካች ሳይ የፕሮፓጋንዳ ጥቅም ባላቸው ነገሮች ላይ ያተኮረ ለምሳሌ በሀገሪቱ ውስጥ ያለውን የሰብአዊ መብት ሁኔታ፣ የዲሞክራሲ ጥያቄ፣ በርከት ያሉ ሀገሪቱ ውስጥ ያሉ ችግሮች፣ ምሁራን፣ የውጭ መንግስታት፣ ሌሎች የሚያነሷቸውን ጥያቄዎች ሁሉ ዲስሚስ የሚያደርግ አይነት እና እንደሌለ ለመቁጠር ሙከራ የሚያደርግ አይነት አካሄድ ነው የሚያው ፈረንጆች እንደሚሉት ዝም ብሎ ይሄ ሰልፍ ፉልፊሊንግ የሆነ ለራስ የሚመች አይነት አካሄድ ያለበት ነገር ምንም ነገር አላየ እንትን ላይ በበኩል።
መልካም። ግራና ቀኝ ያነሳቸዋቸውን ጭብጦች የበለጠ ነጥረው ለሚወጡ ሀሳቦች ክርክሩን ለማቀላጠፍ አንዳንድ ዝርዝሮችን ማንሳት ይኖርብናል። አቶ መሀሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል እና ከዚህ በላይ አንገብጋቢ ርዕስ የለም ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት፣ የዜጎች ነጻነት፣ ዲሞክራሲ እነኚህ አንገብጋቢ አይደሉም ወይ? አቶ ፈቃደ እንዳነሱት ለእነኚህ ስፍራ ሰጥቷል ጉባኤው? አልሰጠም የሚል ነው ትችቱ እስካሁን የተመለከት ነው። አቶ መሀሪ
ምንድን ነው አሁን ቅድም ስልህ እንደነበረ ነው ልማት ዋነኛ አጀንዳችን ነው። ምክንያቱ ድህነት እና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይኸው ይሄ ፍሬምወርክ ነው፣ የፒአርዲኤፍ አስተሳሰብ ነው። ከዚህ ተነስተን ነው የምናየው። በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው እድገትና የብልጽግና ሽግግር ያል ነው ቅድም በአማርኛ እሱን ለማረጋገጥ ፓርቲው አውራ ፓርቲ ነው፣ ያው መሪ ፓርቲ ነው። ላለፉት 10-12 ዓመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ ድህነት እንዳለ ሆኖ የልማት ጥያቄም እንዳለ ሆኖ የራሱ የድርጅቱ የአሰራር ጥንካሬም መርምረዋል። ውስጠ ዲሞክራሲያዊ የድርጅቱ የውስጥ የራሱ ዲሞክራሲያዊ አሰራር አለው። በድርጅት ያለው መልካም አስተዳደርም ገብቷል። ይህንን ደግሞ በሀገር አቀፍ ደረጃ ላለው የዲሞክራሲ ግንባታና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት፣ ፍትሐዊነት፣ ግልጽነት ያለው አሰራር የሚመለከቱ ናቸው። በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዲሞክራሲ አያስፈልገንም፣ መብቶች አልተነሱም፣ ወይ ደግሞ ሰብአዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም። ግን እነዚህ ከዛ ስር ነው የሚቀመጡ።
ከዛ ስር ነው የሚቀመጡት ነው ያሉት አቶ ማህሪ። አቶ ፈቃደ ደግሞ ይመልሳሉ። ታዲያ ሰዓቱ አለቀ። ነገ ምሽት ላይ ሰፊውን ቀሪውን ክርክራቸውን ይዘን እንቀርባለን። ጦፍ ብሎም ይቀጥላል። እንግዶቼን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አድማጮች ጥቂት ሰዓት አለን። 4 ሰዓት ሆኖ ከመሰናበታችን በፊት ከእናንተ አድማጮች ከደረሰን አስተያየት እነዚህን ደግሞ ለአሁኑ እናሰማ።
ሰላም ቢዎች፣ አስተያየት ለመስጠት ነበር። ባለፈው ጊዜ በተከታታይ ያቀረባቸዋቸውን የአቶ ሞላ አስገዶምን ክዳት በተመለከተ ብዙ አስተያየቶች ሲሰጡ ሰምቻለሁ። የተለያዩ ድርጅቶችም መግለጫ አውጥተዋል። በተለይም ድርጅታቸው ትህዴን በእሳቸው ላይ መግለጫ ማውጣቱም ይታወሳል። ግንቦት ሰባትም እንደዚሁ የትህዴን አወጣጥ እንኳን ትክክለኛ ነው የሚል አመለካከት ነው ያለኝ፣ ምክንያቱም ድርጅታቸው ስለሆነ። የግንቦት ሰባት ግን ግራ የሚያጋባ ነው። ቅቤ አንጣሪ ዋጃለች፣ ጎመን ቀንጣሿን ምች መታት አይነት ነገር ሆኖብኝ ነው። ይህንን የሚገልጽ ሰው ካለ ጥሩ ነው። በተረፈ ግን እነዚህ 14 ዓመት ዱርቤቴ ብለው ሲኖሩ የነበሩ ወጣት ልጆች ወደ ሀገራቸው ተመልሰው በአዲሱ ዓመት ሀገራቸው ውስጥ ኑሯቸውን ለመመስረት በመብቃታቸው ትልቅ ደስታ ይሰማኛል። መልካምም ዓመት እመኝላቸዋለሁ፣ ለእናንተም እንደዚሁ። በተረፈ ኢትዮጵያን እግዚአብሔር ይባርክ። አመሰግናለሁ።
እየው ባላለውኝ የሞላ አስገዶምን እጅ መስጠት በተመለከተ በስፋት ዜና ሰምታችሁ ይሆናል። እናመሰግናለን። እኔ የሞላ አስገዶምን አመጣጥ በተመለከተ በእውነቱ ለትግሉ ከፍተኛ አስተዋጽኦ ያደርጋል የሚል እምነት ነው ያለኝ እንጂ ቅንጣት የጤፍ ቅንጣት ሳህል ምሳሌም ይጎዳዋል ብዬ አልገምትም፣ አላምንም ደግሞ። ይህ በትግል ወቅት መቼም የሚሸራቸው ሰዎች እንዳሉ እናውቃለን። እልቅስ እነሱን የኤርትራን ባለስልጣኖችን በተመለከተ የሚናገረው ንግግር እዚህ እጁን ለሰጣቸው ባለስልጣኖች የሚስማማ እንደሆነ እኔ እማም ነው እና እነሱን የጎዳው ኤርትራን የጎዳው መስሎት እነዚህን ጥሩ አድርጎ የነገራቸው ይመስለኛል።
ሀሎ ቪኦኤች፣ እንደምን አላችሁ? አምባቸው በየነ እባላለሁ። ከፊላደልፊያ ፔንሰልቫኒያ ነው የምደውለው። አስተያየት መስጠት የምፈልገው ስለ አቶ ሞላ አስገዶም የተባለው ከኤርትራ ወደ ኢትዮጵያ ሰራዊት ይዞ ስለገባው ሰው ነው። ብዙ ነገር ይባላል፣ ብዙ ነገር እንሰማለን። ሰው የተለያየ አመለካከት አለው፣ የተለያየ አስተያየትም እየሰጠ ነው። እንደኔ ከሆነ ግን አቶ ሞላ አስገዶም የወሰደው እርምጃ ትክክለኛ እርምጃ ነው ብዬ ነው የማስበው። ምክንያቱም ስልጣን የተነፈገ ስልጣን ያጣ አኩርፎ ጫካ የገባ አገርን ለመውጋት ህዝብን ለማሰቃየት ተቋማትን ለማፍረስ ከጠላት ጋር ተጠግቶ መሸፈቱ አስፈላጊ አይደለም። ሻቢያ ቀንደኛ የኢትዮጵያን ውድቀት ሌትም ከቀን የሚያስብ ድርጅት ወይም መንግስት ነው። ከጠላት ጋር ሆነ እናት ሀገርህን መውጋትና የሀገርህን ተቋም ማፍረስ የወላጅናትን ጡት መንከስ መስሎ ነው የሚታየኝ። እና አቶ ሞላ አስገዶም ትክክለኛ እርምጃ ነው የወሰደው፣ እንኳን ከህዝቡ ከሀገሩ ጋር ተቀላቀለ።
አድማጮቻችን ትንሽ የተደገሙ አስተያየቶች አሉ አይደለም?
ሁለቱ ቀድመን የሰማናቸው አስተያየቶች ሙሉ በሙሉ ተደግመዋል።
ከብዙ ጥሪዎች በቃ ሲመረጥ ይሄ ስህተት ያጋጥማል። ይቅርታ እንጠይቃለን በዚህ አጋጣሚ አድማጮቻችንን። ሌሎች አዳዲስ አስተያየቶችን ጨምረን በሌላ ጊዜ እንመልሳለን። የዛሬውን ፕሮግራም እናጠቃላለን።
አዲሱ እንዝጋ። አርብ ምሽት ነው፣ ዘና ብለው አድማጮች፣ ሰዓቱ የቀረውም አጭር ቢሆን በዚህ በኩኩ ዜማ እንሰናበት።
መልካም። እስከ ትግርኛ ቋንቋ ፕሮግራም በዚህ ሙዚቃ
መልካም
ጭ
Mr. Nakam.